የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22፣ በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ዩኒቨርሲቲ የመጣሁት ጂኦግራፊና ኢኮኖሚክስ ማራለሁ ብዬ ነው። ባህል ማዕከል በር ላይ ተስፋዬ ገሰሰ ደራሲና አዘጋጅ የቲያትር ዲፓርትመንት 3ኛ አመት ተማሪዎች የሚያቀርቡት ይላል። ይሄ ነገር በዩኒቨርሲቲ ደረጃ ይስተጣል የሚለውን እዛ ጋር ነው ያየሁት። ከዛ ዲፓርትመንት ምን መርጥበት ጊዜ ሲደርስ ሌሎቹ ዲፓርትመንቶች የየራሳቸው ህግን ብትመርጡ ህክምናን ብትመርጡ ተብሎ ገለጻ ተደረገ። ጋይ ተስፊሽ መጥተው አሁን እነሱ ያወሩት ሁሉ ጠቅልለን እኛ ጋር ነው። ፈልግ ዶክተር ትሆናለህ፣ ኢንጂነር ትሆናለህ፣ ሁሉን አንድ ላይ ማግኘት ከፈለጋችሁ እኛ ጋር ነው።
በግሩም ሐሳብ ወልድ የተውኔት ስራዎች እንደሚሆነው እርሱንና የሚጫወተውን ገጸ ባህሪ አንድ አድርገው የሚያዩ እንደገጠሙት
በእውን በቅርበት የሚያውቁት ሰው የሚመስላቸው
አለያም የገዛ ህይወታቸው እስካለ ሰው ጋር የሚያመሳስሉ ጭምር ያለመታጣታቸውን አጫውቶናል። በስንቱ በአሜሪካ ነው ወጋችን።
አሁን በስንቱ የቴሌቪዥን ድራማውን ማለታችን ነው።
የተውኔቱ ጭምር መጠሪያ የሆነውን ዋናውን ገጸ ባህሪ በስንቱን የሚጫወተው
የበስንቱ ድራማ መሪ ተዋናይ አለማየሁ ታደሰ እዚህ በዋሽንግተን ዲሲ ስቱዲዮአችን ይገኛል። አብሮን ያመሻል።
አተነፋፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የሥራ ፎርስን ለማዘጋጀት ተነሳንበት ዘመቻ ነውና ይህን አስር ለጤና ማለት
እስትንፋስ የህይወት ምስጢር የመኖርና አለመኖር ጉዳይ ሌላው የምሽቱ ቅንብር ትኩረት የሚያደርግበት ርዕስ
በተፈጥሮ ያገኘነው እንቅስቃሴ የህይወታችን መሰረት ትንፋሽ
ሆን ተብሎና በአግባቡ ሲደረግ ግን ለጤናችን የሚሰጠውን ጉልህ ጠቀሜታ በእጅጉ ማጎልበት
ያተነፋፈስ ልማዳችንን የማሻሻልና ከቀልባችን የመሆንን ያህል ቅርብ ነው ይሉናል።
ሌላዋ እንግዳችን ዶክተር ሰላም አክሊሉ በሰንብቻውን ወደ ስቱዲዮአችን ጎራ ባሉበት ወቅት ስለ ሳይንሱም ስለ ውጥናቸውም ያጫወቱንን እናሰማችኋለን።
አዲሱ ዓመት ከገባ መስከረም ከጠባ ሁለተኛውን የመስቀል ማግስት ራዲዮ መጽሔት ይዘን
ከዛሬ መስከረም 19 2017 ዓ.ም ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ሰዓቱ 4 እስከሚደፍን ድረስ አብረናችሁ ልንቆይ ብቅ ብለናል።
አሁን የሰዓቱ የዓለም ዜና ይቀድማል።
እንዳትሄዱ።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። በበርሊን ማራቶን ኢትዮጵያውያን አትሌቶች አሸነፉ። ዛሬ እሁድ በበርሊን በተካሄደው ማራቶን ኢትዮጵያውያን አትሌቶች በወንዶችና በሴቶች ዘርፍ ድል ተቀዳጅተዋል። ከወንዶች ሚልኬሳ መንገሻ ከሴቶች ትግስት ከተማ አንደኛ ሆነዋል። ሚልኬሳ 2 ሰዓት ከ3 ደቂቃ ከ17 ሰከንድ በመግባት ሁለተኛ የወጣውን ሳይርቢያን ከቱትን በ3 ደቂቃዎች ቀድሟል። ሚልኬሳ ለዚህ ሲዘጋጅ ነው የከረምኩት፣ ጎዳናው ለጥ ያለ መሆኑን ሳውቅ እንደማሸንፍ እርግጠኛ ነበርኩ በማለት ለሮይተርስ ዘጋቢዎች ተናግሯል። በለንደን ማራቶን ተሳታፊ ነበርኩ ያለው ሚልኬሳ በአንዳንድ ምክንያቶች 38ኛው ኪሎ ሜትር ላይ ጥዬ ለመውጣት በመገደዴ ተጨንቄ ነበር ሲላክሏል። በሌላ በኩል በሴቶች ዘርፍ አንደኛ የወጣችው ትግስት ከተማ 2 ሰዓት ከ16 ደቂቃ ከ42 ሰከንዶች በመግባት ስታሸንፍ መስታወት ፍቅርና ቦሰና ሙላቴ ሁለተኛና ሶስተኛ በመሆን ተከታትለው ገብተዋል። እስራኤል ሌላ ተጨማሪ የህዝቦላ ከፍተኛ አመራር መግደሏን አስታወቀች። እስራኤል የህዝቦላው መሪ ሐሰን ነስራላህ ከተገደሉ ጥቂት ቀናት በኋላ ትላንት ቅዳሜ የቡድኑ ሌላ ከፍተኛ አመራር አባል መግደሏን ዛሬ አስታወቀች። በኢራን የሚደገፈው ታጣቂ ህዝቦላ ቡድን ከፍተኛ አመራርን መግደሉን ያስታወቀው የህዝቦላ መቀመጫ በሆነችው ሊባኖስ ላይ ጥቃቱን የቀጠለው የእስራኤል ጦር ነው። በጥቃቱ የተገደሉት የህዝቦላ ማዕከላዊ ምክር ቤት ዋና ኃላፊ የሆኑት ናቢል ከአውክ መሆናቸውን የእስራኤል ጦር በዛሬ መግለጫው አመልክቷል። እስራኤል የምትፈጽመውን ጥቃት ተከትሎ 250 ሺህ ሊባኖሳውያን ወደ መጠለያ ጣቢያ ሲገቡ 100 ሺህ የሚሆኑት ደግሞ ወደ አይዘመድ ጋር ተጠልለዋል ሲል የሊባኖስ መንግስት ባወጣው መግለጫ አስታውቋል። የእስራኤሉ መሪ ቤንያሚን ኔታንያሁ የሽብርተኞች አርበኛ ሲሉ የጠሯቸው የሂዝቦላ መሪ ሐሰን ነስራላ ግድያ ውጥን ከ10 ዓመታት በላይ እንደፈጀ የእስራኤል መገናኛ ብዙሃን ዘግበዋል። የዋይት ሃውስ ብሔራዊ ደህንነት ቃል አቀባይ ጆን ኪርቢ በዚህ ሳምንት ከኤቢሲ የዜና ጣቢያ ጋር በነበራቸው ቆይታ እስራኤል ለሀገሯና ለህዝቧ ደህንነት ስጋት የሚሆኑትን የማስወገድ ኃላፊነት አለባት ብለዋል። ጆን ኪርቢ አክለውም በተመሳሳይ ሰዓት ደግሞ እኛም ውጥረቱን ለማርገብ አማራጭ መንገዶችን መፈለግ እንዳለብን እናምናለን ብለዋል። እስራኤል ከነስራላህና ከህዝቦላ አመራሮች በተጨማሪ የኢራን እስላማዊ አብዮታዊ ዘብ ምክትል መሪንም ገድላለች። የኢራን ውጭ ጉዳይ ሚኒስትር የነስራላህ ሞት ሳይመለስ አይቀርም በማለት የዛቱ ሲሆን ቴህራን 5 የሐዘን ቀናትን አውጃለች። ተንታኞች ለነስራላህ ሞት እስራኤል ላይ አጸፋዊ ምላሽ እንደሚኖር ቢስማሙም በውጭ ሀገራት የሚኖሩ እስራኤላውያንም ኢላማ ሊደረጉ ይችላሉ እያሉ ነው። አድማጮች ይዘን እንተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በመጨረሻም ዩናይትድ ስቴትስ ሶሪያ ላይ በፈጸመችው ጥቃት 37 ታጣቂዎች ተገደሉ። ዩናይትድ ስቴትስ በሶሪያ ታጣቂዎች ላይ በፈጸመችው የአየር ጥቃት ከአልቃይዳና አይኤስ ሽብር ቡድን ጋር ግንኙነት ያላቸው 37 ታጣቂዎችን መግደሏን የዩናይትድ ስቴትስ ጦር አስታወቀ። ከሞቶቹ መካከል ሁለቱ ከፍተኛ አመራሮች እንደነበሩም ተገልጿል። የዩናይትድ ስቴትስ ማዕከላዊ እዝ ማክሰኞ ዕለት በሰሜን ምዕራብ ሶሪያ ላይ በፈጸመው ጥቃት ከአልቃይዳ ጋር ግንኙነት ያለው ሁራስ አልዲን ቡድንና ሌሎች 8 ከፍተኛ ታጣቂዎች ኢላማ አድርጓል ሲል አስታውቋል። የዩናይትድ ስቴትስ ኃይሎች ከኢራቅ ቁልፍ የሆነ የድንበር መሻገሪያን ጨምሮ በኢራን የሚደገፉ ታጣቂ ቡድኖች ካሉባቸው ስልታዊ አካባቢዎች እጅግም ሳይርቅ በሰሜን ምስራቅ ሶሪያ የሚገኙትን በኩርዶች የሚመራውን የሶሪያ ዴሞክራሲያዊ ቡድን ቁልፍ አጋሮቻቸው ምክርና እገዛ ያደርጋሉ። በተጨማሪም የአይኤስ ሽብር ቡድን ማንሰራራትን ለመከላከል 900 የሚደርሱ የዩናይትድ ስቴትስ ወታደሮች በሶሪያ ይገኛሉ። አድማጮች ለምሽቱ ያዝናቸው ዜናዎች እንይነበሩ ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እሁድ መስከረም 19 2017 ዓመተ ምህረት በድጋሚ ጤና ይስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታዬ ነን።
ለምሽቱ ትኩረት ካደረግንባቸው ከሁለቱ ልዩ የራዲዮ መጽሔት ቅንብሮቻችን ጋር ተመልሰናል። በስንቱ በአሜሪካ ነው ቀዳሚው።
የድራማውም ጭምር መጠሪያ የሆነውን ዋናውን ገጸ ባህሪ በስንቱን ሆኖ የሚጫወተው እውቁ ተዋናይ
አለማየሁ ታደሰ በመግቢያችን ጠቆም እንዳደረግነው ዛሬ ወደ ስቱዲዮአችን ጎራ ብሏል።
አለማየሁ ባለፉት 25 አመታት ውስጥ በተጫወታቸው ቁጥራቸው የበዛ ስራዎቹና ላቅ ያለ አድናቆት ባተረፈለት አጫዋቱ
በኢትዮጵያ ቲያትርና የሲኒማ መድረክ ይበልጥ ከሚታወቁ ምርጥ ተዋናዮች አንዱ ለመሆን በቅቷል።
በዚህም በርካታ ሽልማቶችን ተቀብሏል።
ስለ በስንቱና በአሁኑ ወቅት በዩቲዩብ በመታየት ላይ ስላለው አጋፋሪ የተሰኘ ድራማው፣ ስለ ተውኔት፣ ስለ ሲኒማና ስለ ሙያዊ ህይወቱ
እንዲሁም በዩናይትድ ስቴትስ ቆይታው በተለይ ከሙያው ጋር በተዛመደ የማየት እድል ከገጠሙት አንዳንዱን እናነሳሳለን።
ክብራትና ክብራን አድማጭ ተመልካቾቻችን ከአዲስ አበባ ዋሽንግተን ዲሲ እና ሌሎች የዩናይትድ ስቴትስ ከተሞችን ጎብኝቶ ከመመለሱ በፊት የምናነጋግረው የሩቅ እንግዳ ነገር ግን ብዙዎች ቤት በየምሽቱ በየቀኑ የምትገኝ የቤተሰብ አባል ነው የሚባለው ተመልካቾች በያሉበት ሁሉ የቤተሰባቸው አባል ሆነ ዘልቀሃል። ለሁሉም አለማየሁ እንኳን ደህና መጣህ። በቅድሚያ
እንኳን ደህና ቆየኸኛል።
አለማየሁ ታደሰን በስንቱን አጋፋሪ በኢትዮጵያ ብቻ ሳይሆን በዚህ በዩናይትድ ስቴትስም የማያውቅ ያለ አይመስልም።
እውነት ነው። እንግዲህ እንደ አንድ ቤተሰብ አባል ነው የሚቆጥሩኝና ባገኘኝ ቁጥር ያላቸውን ፍቅርና አክብሮት ይገልጹልኛል። ምን ያህል ሰው እየተከታተለው እንደሆነ ስራዎችን ያሳያል።
በጣም ከፍተኛ ቁጥር ያለው ተመልካች አድናቂ እንዳለ የመመስከር እድል አግኝቻለሁ። በመጠኑም ቢሆን በተለያዩ ዩናይትድ ስቴትስ ከተሞችም ተዘዋውረህ ያው አጋጣሚ የደረሰ ይመስለኛል። እስቲ ከተመልካቹ ስሜት እንነሳ። ምንድን ነው ደጋግመው የሚሉ በተለይ አሁን በመተላለፍ ላይ ያለውን በስንቱን በተመለከተ?
እንግዲህ ረጅሙን እድሜ በቲያትር ላይ ነው ያሳለፍኩት። ቲያትር ደግሞ የግድ ቲያትር ቤት ሄደህ መታደምን ብዙ አድናቆትን አግኝቻለሁ በስራዎቼ በመድረክ ስራዎቼ። እንግዲህ ይሄ ማለት ከዛሬ 25 አመት ጀምሮ የሄድኩበት ጉዞ ነው። አሁን ግን እየመጣ ያለው ነገር በተለይ ከህፃናት ጋር ከወጣቶች ጋር የሚያውቀኝ እንዳለ ሆኖ ሀገር ውስጥም ከሀገር ውጪ ካሉ ሰዎች ጋር እንዳዲስ የተዋወቀኝ በዚህ በስንቱ ድራማ ነው። በጣም በጥንቃቄ በጣም በልፋት ነው የሰራ ነው። ይሄ ደግሞ የሰውን ደስታ በተለይ አሁን ካለብን የኑሮ ውጣ ውረድ አንጻር እረፍትን ፎይታን የሚሰጥ እንደገና በተስፋ እንዲነሱ የሚያደርግ ሆኖ በማግኘቴ በጣም እናመሰግናለን ከሚል ጀምሮ አንጎቴን ትመስለኛለህ፣ ይሄማ የባሌ ታሪክ ነው ከሚሉ የተለያዩ አስተያየቶች ይሰጣል። እንዳጋጣሚ ሆኖ አጋፋሪን ለዴስቲቪ ነው የሰራ ነው። ዴስቲቪ ደግሞ በዩቲዩብ አመት ወይ ሁለት አመት ቆይቶ ነው የሚመጣውና እንዳጋጣሚ አጋፋሪ ከበስንቱ ጋር ዩቲዩብ ላይ አገኙት። ሁለቱም የማይገናኙ ገጸ ባህሪያት ናቸው እና እንዳዲስ አድናቆትን ያመጣልኝ አጋጣሚ ነው። አሁን ያለሁት
ቀደም እንዳልከው በተለይ ከጊዜው ውጥረት የሰዎች ፈተና መብዛት አንጻር ፋታ እንሽ ደግሞ ከዚህ ውጥረት ወጣ ማለት በሚፈልግበት ጊዜ የደረሰ ትኩስ ስሜት የሚያረግብ ነገር ይመስለኛል። እስኪ በስንቱ ጋር ቆይና በጣም ሰው ከመላመዱ ገጸ ባህሪያቱን የራሱ ከማድረጉ የተነሳ ምን ሰማው አንተንና በስንቱን የሚለይ አይመስለኝም። ብዙ ጥሩ ስራዎች ላይ እንደምናየው ያን ሰው ገጸ ባህሪው አድርጎ የመወሰድ በተለይ በተደጋጋሚ በየሳምንቱ የሚያዩት እንደሆነ ረጅም ጊዜ የቆየ እንደሆነ የሚያውቁ ሊመስላቸው ይችላል። ገጥሞ ይሆን በተዘዋወርክበት ቦታ?
አዎ። ምንድነው ገና ከድርሰቱ ሐሳብ ጀምሮ ምን ላይ ጻፍ፣ ቤተሰብ ላይ፣ ትዳር ላይ ስራ እንስራ፣ በምን አይነት መንገድ እንተርከው፣ ምን አይነት ገጸ ባህሪያት ይኖሩበት ብለው ተጨንቀው ከሚጽፉት ጀምሮ በጥረት በጥንቃቄ የተሰራ እና እንደ አንድ ሲትኮም ሙሉ ባህሪያቱን የሚያሟላ ተደርጎ የተሰራ ነው። ወደኛ ወደ ተዋናያን መረጣ ሲመጣ ደግሞ ከዚህ በፊት ካሉኝ ስራዎች በኮሜዲ የተገናኙ ስራዎች ለምሳሌ ባቢሎን በሳሎን የምታስታውሰው ነው። 22 አመት መድረክ ላይ የቆየ ስራ ነው። እነሱንና መሰል ስራዎችን በማየት ነው ወደዚህ ተመረጥኩ። እኔ ደግሞ አይቼ ሳምንበት ነው ይዤ ወደ ህዝብ መቀርበውና በጣም ወድጄ የመረጠኝን ደራሲን አዘጋጅ አብርሃም ገዛኸኝን አመስግኜ ገና አውርተን ስንጨርስ ነው እንዴት አይነት ገጸ ባህሪ ሆኖ እንደሚታይ አይምሮ ውስጥ የጨረስኩት። በጣም በጥንቃቄ አሁን በቃል ብነግረው ግልጽ ላይሆን ይችላል። ከማጥናት ጀምሮ ተዘጋጅቶ ከመሄድ ቅልፍን ከማጣት ጀምሮ ከዛ ደግሞ አብራዊን ከሚሰሩ ተዋንያን ጋር አሁን መስከረም አብራ በጣም ጎበዝ ተዋናይት ናት። ምቾት መስጠኝ ነፍሴን ጣል አድርጌ እንድሰራ ያስቻለች የነዚህ ሁሉ አስተዋጽኦ አለው እና የተጠና አይመስልም። ሰው ጋር ሲቀርብ ያቺ የመጨረሻዋ ክሬሟ ናት የምትደርሰው። ልፋቱ ከዛ ስር ያለ ነውና
ተናቀው ነገር የለም።
አዎ ሱስራይድ አይደርስም ምን ያህል ተጨንቀን እንደምንሰራው። ውጤቱ ያማረበት ምክንያት ይሄ ነው። ከድርሰት ከዝግጅት ተዋንያን ጋር አንድ ላይ በመሆን አንዳንድ ጊዜ እኔ ራሴም ስመለከተው ብዙ ጊዜ ሲዝኖቹን ቀድመን ሰርተን ከሁለት ወር ከሶስት ወር በኋላ ነው የሚተላለፉት። አሁን እዚህ ነው ያለሁት እስከ ሐሙስ ድረስ እየሄደ ነው። እንደ አዲስ ነው የማያቸው እንደ አንድ ተመልካችና ግርም ይለኛል። የምር እግዚአብሔርን በጣም ነው ማመሰግነው ይሄንን ስጦታ ስለሰጠኝ።
ስለስጦታ እናወራለን። ረጅም ጊዜ የዘለቀ ተከታታይ ድራማ ነው ያወራን ያለነው። ወደ 2 ዓመትና ከዚያ በላይ እንደሆነ ተረድቻለሁ። እኔ በኋላ ከመጡት ተመልካቾች ውስጥ ነኝ። ግን እንዳየሁት በርግጥም የሚወደድ የብዙዎችን ቀልብ የሳበበት ምክንያት እንዲገባ በቀላሉ እንድትረዳው የሚያደርግ ነው። አለማየሁ ስለ ተሰጦ ስለ መድረክም ስለ ሲኒማ ስራዎችም እንደገፋ አድርገን እንጫወታለን። ምን ነገር እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ ነውና አለማየሁ እንዴት ተገኘ የሚለው
ሁለተኛ ጊዜ ነው አሁን ስመጣ። ከዚህ በፊት ዳላስ ላይ የተዘጋጀ ናብሾ እዛ ላይ ነው የመጣሁት። አሁን ደግሞ ድንበር የለሽ የሐረር ልጆች ማህበር ጋብዞኝ አመታዊ ዝግጅት ላይ ነው የተገኘሁት። በዛ በተገኘሁበት ፕሮግራም ላይም የበጎ ፈቃድ አምባሳደር ኃላፊነትን ሰጥተውኛል። ሐረር ውስጥ ያሉ ትምህርት ቤቶች ነዋሪዎች በውሃ ችግር፣ በመጸዳጃ ችግር፣ ትምህርት ቤት ደግሞ በመማሪያ ቁሳቁሶች ችግር ትምህርታቸውን የሚያቋርጡና ችግር ላይ ያሉትን ለመርዳት ታስቦ የተቋቋመ ማህበር ነው። አላማውን ሲያስረዱኝ በመደገፍ ጭራሽ እኔም ኃላፊነቴን ያልተወጣሁ በመሆኔ ይሄ ለኔ ጥሩ አጋጣሚ ነው በሚል ነው የተገኘሁት። እንግዲህ ጥሩ ስራዎችን እንሰራለን። በዚሁ አጋጣሚ የሐረር እና ሐረር አካባቢን የጉድጓድ ውሃ በመቆፈር የሚያግዝ ማህበር ነውና ይሄንን መልእክት የሚሰማ ሁሉ ያቅሙን አስተዋጽኦ እንዲያደርግ መልእክት አስተላልፋለሁ።
ተገቢ ጥሪ መስለኛል። ማስተዋቂያውም ያንን ያህል ፋይዳ ያለው ነው። የውሃ እጥረት በጣም ስር የሰደደ ነው ሐረር እና የተለያዩ ከተሞች አዲስ አበባን ጨምሮ። እንዳንተ ያለ እንግዲህ የሙያ ሰው እውቅናውን ለበጎ ዓላማ መዋል ትልቅ ነገር ነውና የሚያስመሰግን ነው። አሌክስ ከተመልካች ጋር ያዋደዱህን ባለፉት 20 በላይ ዓመታት በርካታ ስራዎች ነው የሰራኸው። በተዋናይነትም በአዘጋጅነትም የተሳተፍክባቸው በርካቶች ናቸው። እንደ ጎላ ጎላ ያሉትና የቅርብ ጊዜዎችን ነው እያወራን ያለ ነው። እስኪ ቀደም ብለን ጠቀስ ወዳደረግነው አጋፋሪ እንሻገር። ለተመልካቾች መጀመሪያ ግልጽ ላድርግ፣ የማየት እድል አልገጠመኝም። ነገር ግን ብዙ የሰዎች አስተያየት ስለሰማሁበት ጉዳይ ነው እየጠየቅኩ ያለሁት። ጠባዩን የሰማሁት ነገር አለ ካንተ አንደበት እንሰማ። ለየት ያለ ጠባይ ያለው ባጫውቱም ሆነ በይዘቱ በስንቱ ብቻ ሳይሆን ከሌሎች ብዙ ስራዎቻችሁ ለየት ያለ ይመስለኛል። እስኪ ያጫውተን ስለሱ ነገር።
ይሄም እንግዲህ ሌላው እድለኛነት ወይንም ሌላው መባረክ ነው ብዬ ነው የማስበው። አሪፍ አሪፍ ነገሮች ወደ እኔ ይመጣሉ። አሪፍ አሪፍ ስራዎች እኔንም ገልጽባቸው ስራዎች ወደ እኔ ይመጣሉ። ድሉ ሲገኝ ደግሞ በስርዓት እና በጥንቃቄ እሰራቸዋለሁ። አብረን በነበርንበት አጋጣሚ ቤተሰብ ውስጥ ሁለት ቦታ ይለያል። በስንቱን የሚወድና የሚያደንቃለ፣ እኔ ደግሞ አጋፋሪ ነው የሚላል። ፍልስፍናው በጣም ከፍ ያለ ነው። እየኖርን ሁልጊዜ የምንረሳው ተሸክመነው እየዞርን ግን አንዳንዴ ፈጽሞ እንደሌለና እንዳልተፈጠረ የምንረሳው ስለ ሞት ነው የሚያወራው። ከተወለደን የማይቀር ነገር ሞት ነው። ስንሞት የሰራናቸውን ያሳለፍናቸውን ታሪኮች መለስ ብለን ማየት እድል ቢኖረን እንዴት አድርገን ነው የምናየውና የምንገመግመው? የሚቆጩን ነገሮች አሉ ወይ? የማያልፍ መስሎን የሰራነው ስህተት ለሌሎች ችግር የሆንበት ወይስ ለሌሎች መፍትሄ ሆነን አልፈናል ወይ ብለን ራሳችንን እንድናይ የሚያደርግ ትልቅ ፍልስፍና ያዘ ተውኔት ነው። ይሄ ደግሞ የታምራት አበበ ፈጠራና ድርሰትና ዝግጅት ነው። ለኔም በጣም ደስ ይለኛል። የሬሳ መገነጃ ማስተካከያ ክፍል ውስጥ ምሰራ ሰው እና ረዳት አለው። ሬሳ ወይ ማስክሬን ሆኖ የመጣው ነፍሱ ተነሳና ከሱ ጋር ነው ማውራው። እሱና እኔ እንተያያለን። ቤተሰቦቹን ያያል፣ የሚያወሩትን ይሰማል፣ አስተያየት ይሰጣል። በሁለታችን መሃል የሚረዳኝ የሚያግዘኝ ልጅ አያይም። እና የተለያየ ለምሳሌ ሙሽራ ወይ ቀድሞ ወታደር የነበረ ተማሪ በረፍሻ ህይወቱ ያለፈ የተለያየ ሰዎች ናቸው የሚመጡት። እጅግ ሰፊ ነው። ሁሉም የራሱን ታሪክ ነው የሚያሳየው። በየኤፒሶዱ አዳዲስ ታሪክ ነው የምንሰማው። ሁልጊዜም ይሄንን ያሳብን ብንኖር ከጸጸትና ቆንጆ ነገርን ከማስቀጠል የተነሳ ራሳችንን እንድንገመገም የሚያደርግ ገጸ ባህሪ ነው። ሁለቱ በፍጹም አይገናኙም። ያ ደግሞ የኔን ራስ ሰው እንዲያዩ አድርጓል።
ጭብጡ በጣም የሚስባልና የሞትና ህይወት ነገር ቀድም ብለዋል የማይመለከተው የለም። እንዲህ ጥበባዊ በሆነ መንገድ ሳይሆን ለኛ ስራ ቀርብ ባለ በሌላ መንገድ ለማየት የሞከርነው ርዕስ ነው። በተለየ ስሜት የማየው መሆኑን ለመግለጽ ያህል ነው። ያን ጸጸት ማንም የማያመልጠው መሆኑን ለሚያስብ ሰው ግን በአብዛኛው ጸጸቱ በፕሮግራም የሞከርነው ጋር ላዛምድልህ ነው እንድታየው ፈልጋለሁ። እየሰራሁ ስለሆነ የህይወት መጨረሻ ሲደርስ ጸጸት የሚያደርግ ሰው አለ ብለን መነሳት ከቻልን የሚያጠራጥር አይመስለኝም። ፍጹም ስለሌለ በጣም ለዛ የቀረበ ሰው እንኳን ቢሆን አንድም ቅር የሚለው ነገር አይጠፋምና ያንን ባለቀ ሰዓት እዚህ ሀገር እንደሚባለው የህልፈት መኝታ ላይ ሆነህ የመጨረሻው ሰዓት ብትጠይቅ ልትለውጥ የምትችለው ነገር ምንት ከመሆኑ ምንም ካለመኖሩ አንጻር ዛሬ ያን ጥያቄ መጠየቅ እንችላለን ወይ ነው። በፕሮግራም ደረጃ ደጋግመን ሞክረናል አንዱ ለሶስቴ። ላንተ ግን አሁን ይሄ ኮርኳሪነት ያለው እንዲነጋገሩበት የሚጋብዝ በተውኔት መልክ የቀረበው እንዴት ነው? ከሰው ጋር ያየኸው ምላሽ ያን ጥያቄ እንዲጠይቁ ቅድም እንዳልከው ትንሽ እንኳን የተሻለ ለመሆን እድል የሚሰጥ ነውና አይታል ያን አይነት ነገር
ድራማው እዛ ላይ ያሉት ገጸ ባህሪያት ምንም ማድረግ ባለመቻላቸው ምክንያቱም የመጨረሻ ደረጃ ነው። የምን መጨረሻ ያለቀ ጉዳይ ነው።
ሞቶ ነው ይሄ
ነው። አልጋ ላይ ከሆንክ እድል አለ
ለመጸጸት ምድራ
ለመጸጸት እድል አለ የሆነም እርምጃ ለመውሰድ። ለምሳሌ እስከዛሬ በስስት በራስ ወዳድነት የሰበሰብኩት ለእንትን ስጡልኝ ብለኮ የሆነ ረፍተ ታገኛል። በድንገት የሚያልፉ ሰዎች አሉ። በአደጋ ሳይታወቅ ምን ሆኗል ታሟል ወይስ ደክሟል ብለን ሳንል የሚታለፍበት አጋጣሚ አለ። ምንም ለውጥ ማናመጣበት ጸጸት ላይ ሆነው ነው የገጸ ባህሪያቱ የሚመጡት። ግን ቁጭ ብለን ለምናይ ሰዎች እኔስ እንዲለው ነገር እንዲያመጣ ነው።
በሱ መንፈስ ያወራ ሰው ያየው ምላሽ አለ።
በደም ብዙ ናቸው። እዛ ደረጃ ላይ ሆኜ ምንድነው መሆነው? ለምሳሌ እስከዛሬ የምትሞክራቸው ወይም ደግሞ ላድርግ ወይ ይቅርታ ልጠይቅ ቢያንስ ይሄን ነገር አድርጌ ልለፍ የምትለውን ነገር እንድታስብ ያደርጋል። ሞቱም ሳይደርስ እድሜ እንኳን አልፎ እንደሱ አይነት ጸጸት አለ። አሁን ያን ጊዜ እንደዛ ባላሳልፎ ነው ያንን እድሜን ትጻስ አበሳጨው የነበረ አባቴ በህይወት ኖሮ የኔን ዛሬ እዚህ ደረጃ መድረስን በምንም ነገር ነፍሱ በእኔ ደስ ሳትሰኝ ያለፈ አባቴን አንድ ቀን እንኳን ቢያይኝ ብለ የምትጸጸታቸው ነገሮች አሉ። ይሄ በህይወት ውስጥ ወሳኝ የሆነ ነገር ነው። ስለዚህ ተመልካቾች ወደ ኋላ ተመልሰው ማስተካከሏቸውን መቀበል ሊያስተካክሏቸው የሚችሏቸውን ነገሮች ካሁን በኋላ እንኳን ለቀረው እድሜ መልካም ነገርን ለማሰብ የሚያስችል ነውና እንደዚህ አይነት ገጠመኞች እንደዚህ አይነት ሐሳቦች ብዙ ጊዜ ሰዎች ያነሱልኛል።
በጣም የሚመስጥ ነው። እድሉ ኖሮኝ ገፋ አድርገን የምንነጋገርበት አጋጣሚ እንደሚኖር ተስፋ አላደርግ። ሌላው እንግዲህ ምናልባት የኩምክና ለዛዎችም ይኖሩት ይሆናል። ምንም እንኳን ስለ ህይወት ትልቁ ወርቱ ጥያቄ የሚነሳበት ቢሆን በቀልድ አቀልድ ለዛ የሚታይ ነገር ካለው ታጫውተናል። አለማየሁ ግን አለማየሁ ሰውየው ተዋናዩን በተለያየ ገጸ ባህሪ በተለያየ ሁኔታ ውስጥ እንደምናየው በተለየኩም ከና ለዛ ያላቸው ስራዎች በስንቱ ላይ ሳይቀር ይታያል። ቤተሰባዊ ህይወት ነው የሚንጸባረቀው። እዛ የቤተሰብ ነገር ውስጥ ባል ከባለቤቱ ጋር የሚነጋገርበት መንገድ ነገሮችን የሚያይበት አስቂኝ ነገሮች የበዙ ናቸው። ሰውንም በተለየ ስሜት እንዲመሰጡ ያደረገ ይመስለኛል። አለማየሁን ለማያውቅ ሰው እኔ በጨረፍታ ያየሁትን አካፍላለሁኝ። አንተ ግን በጠባይ ምን አይነት ሰው ነህ? ወደ ቀልዱ የምታዘነብል ሰው ነህ? በለት ተለት ህይወት
እንደ ሁኔታው ነው። እንደ አውዱ እንደ ተገኘሁበት አውድ ነው። እንግዲህ እኔ ተወልጄ ያደኩት ሀረር ነው። ብዙ ነገሮችን ቀለል አድርጎ የማየት ከሰዎች ጋር ተግባብቶ የመኖር ይሄ ባብዛኛው የሁሉም አካባቢ ባህሪ ነው። ያደግንበት አካባቢ ቤተሰቡን ሁሉ የሚሰራን ሰዎች ነን። ጉዳይን በጣም በጥንቃቄ ነው የማየው። ይሄ ጣጣዬ አይደለም ጣጣዬ ለኝም ከሚሉ ሰዎች አይደለም። ይወጣጣለሁ ተወልደ እስክታልፍ ድረስ ከእስከ 19 ምናምን እስከ 2000 ተብሎ የሚተረክ ነገር ጥለህ ነው ያለምንም ምክንያት ያለምንም ፋይዳ ወደዚህ ምድር አልመጣንም። ሁላችንም የተለያየ መክሊት አለን። እሱን ተጠቅሞ ቢያንስ የሆነች ነገር ጨምሮ የሆነች ጡብ አስቀምጦ በማለፍ ማመን ሰው ህይወቴን በጣም በሚገርም ጥንቃቄ ነው የምኖረው። ቤተሰቤን ቢያንስ ከኔ የተሻሉ ልጆችን አፍርቼ ለማበረከት መጥር ሰው ነኝ። ኃላፊነቶችን ወጣለሁ። ከሰው ጋር ደግሞ ጨዋታ ሲሆን እጫወታለሁ። ቁም ነገር ሲሆን ወደ ቁም ነገሩ ሆናለሁ። በተቃራኒው ግን በጣም ትንሽ ኮምጠጥ ያለ ሰው ማያውቀው ትንሽ ጠንካራ ያለ ነገር አለኝ። የሆነ የገገማ ነገር አለኝ ሰው ማያውቀው።
እስኪ ንገር።
ነውን ስራ ከሆነ ስራ ነው።
ወልፈት የለም
ስራው። ለምሳሌ አሁን በስንቱን ብንወስድ ሰው ጥንቅቅ ያለውን መጨረሻ ስክሪን ላይ የሚያየውን ነው። በስራው ሂደት የሚፈጠሩ ነገሮች አሉ። አዳዲስ ልጆች ይመጣሉ። አዳዲስ ልጆች ሲመጡ እኛን ከመውደድም ከፍ ያለ ደረጃ ላይ አስቀምጠውን ወደ ፍራቻ የሆነ አቀራረብ ይዘው ሊመጡ ይችላሉ። ያ እንዲሰማቸው አንፈልግም። የነሱ መፍራት እኛንም ጥሩ ስራ ወይም ጥሩ ምላሽ እንዳንሰጥ ስለሚያደርግ ማምጣት አጥፎ
ማቅረብ ይፈልጋል።
ነገሩ ቀለል ብሏቸው በጣም ይሄ የሆነ ምርር እንዳለ ነገር ሳይቆጥሩ ዘና። ምክንያቱም ትወና ላይ ራስህን ካልሰጠህ በስተቀር ባህሪ ማምጣት አይቻልም። የምትጠነቀቅ የምትፈራ የምታስበው ገጸ ባህሪና አንተ ውስጥ ትግል ከገጠሙ ለተመልካች ያስታውቃል። ማያምር ነገር ነው የሚመጣው። ስለዚህ ቀለል እንዲላቸው እናደርጋለን። ከዛ እንዲሞክሩ ቢሳሳቱ እንዲደግሙ እንዲሰልሱ ታደርጋለህ። ከዛ ሲያልፍ ደግሞ ሌላው ሰው ይመጣል። ለምን መጣ? እንዳትረበሽ እንዳይከብድ ቤተሰባዊነት ሆነ አድርገህ እድሉ ተሰጥቷል። ከኛ ጋር ለመገናኘት እድል ተሰጥቷል። ያ እድል ሁላችንም መጀመሪያ ወደዚህ ሙያ ስንመጣ የሆነች አጋጣሚ ናት የምታመጣ። ያ አጋጣሚ ሲመጣ መጠቀም አለብን። ወይ ሳላው እኮ ሳላጠነው ነው ብትለኝ የማይሆን ነገር ወይ አለመምጣት። የቤት ስራቸውን ሰርተው ካልመጡ ሁለተኛ ሙያው ጋር ማያስደርስ ፊት ልታይ ትችላለህ። ታኔ ታቀርበዋል ሆነ ግን
ሌላኛው
ሙጣው እና ረብሻው አቋርጦ ጥሎ ከመተው ድረስ የሚሄድ ነገር ይላል እና እንዳውዱ ነው ባሪ
ወይንም ያቋርጥልኝ።
አንዳንድ ጊዜ እንግዲህ ያው አውቃለሁ ገሌነ አክብሮትን ወይንም ደሞ እውቅና ለመስጠት ሲባል በለት ተለት ኑሮ ውስጥ ተንቀሳቀስ ሰዎች ያን የቴሌቪዥኑን ፊትና ጨዋታ ይጠብቃሉ። እሱ በጣም እናደደኝ። ምክንያቱም ሰው ነኝ። ዶሎ ነገሮች አሉ። ህይወት የሚባል ነገር አለ። መታመም፣ ማዘን፣ መደሰት፣ የራስህ የምትለው ጊዜ ማሳለፍ እነኚህ ሁሉ ለኔ ተሰጡ ናቸው። ስክሪን ላይ ያለው ህይወቴንም ሰጥቼ ይሄኛው የኔንም ህይወቴን ልሰጥህ አልችልም። ያን ጊዜ እንደዚህ ነው እንዴ እንሰው ይመጣል። ያንን ደግሞ ምንም ማረጋጭ ምክንያቱም እኔም የራሴን ህይወት መኖር አለብኝ። እሱም እንደሚኖረው ይሄኛውን ድንበር ማክበር አለብኝ። ሊያስደነግጥ ይችላል።
ያስደነግጥ ይችላል ግን የሚያግባባ ነው። ሄለ ሁሉም የሚሰራ ይመስለኛል። ጥቂት ጊዜያት ደጋግሜ ማግኘት እድል ነበረኝና ባየሁባቸው ጊዜያት ምንም ሳያቋርጥ የሚያስቅ ሁኔታ ነበር የተመለከትኩት ማለት ይችላል። አንዳንዶቹ አጋጣሚዎችም ያን የፈቀዱ ይመስላል። የድሮ የሙያ አጋሮች የነበሩበት አጋጣሚ ላይ ተገኝቻለሁኝ። የምታለሷቸው የምትጫወቷቸው ለሳቅ ለጨዋታ የሚጋብዙ ብዙ አጋጣሚዎች አሉ። ነገር ግን ያልተቋረጠ ሳቅ ነው ያየሁት እና ያን ገጽህን ከቲያትሩ ሙጭ አንተ ጋር መኖርን ታዝቤያለሁ ለማለት ነው። ቅድም አንድ ነገር ብለሃል። አንድ አጋጣሚ ነው ለሁላችንም ወደ ሆነ ቦታ የሚያደርሰን። በየትኛውም የሙያ መስክ ላሉ ሰዎች ይሰራል። የእናንተን ሙያ ጨምሮ የኢትዮጵያን የቲያትር ታሪክ አንድ ሁለት አጋጣሚዎች ውይይቶች ያደረግንባቸው ከሙያ አጋሮች ከአንጋፋዎቹ እስከ አንተ ዘመን ድረስ ባሉት ስንጫወት የራስህ አጋጣሚ ተነስቶ ነበረ በዛ ውይይት ላይ እና ያን ውይይት መስማት እድል አልነበራቸው። ዩኒቨርሲቲ ስገባ ቲያትር ለማጥናት አልነበረም የመጣኸው። አንዲት አጋጣሚ ግን ያን ሁኔታ ቀየረችው። አንድ ማስታወቂያ አየህ፣ ለካ የምትፈልገው ይሄ ነው የሚለው ስሜት አደረብህ። እስኪ ለተመልካቾች አጋራ።
ወደዚህ ወደ ሙያው እንግዲህ 11ኛ ክፍል ሆኜ ነው የትምህርት ቤታችን 40ኛ ዓመት ሲከበር የሶሻል ሳይንስ ተማሪ እንደመሆኑ ይመጣል አርባኛ አመቱን ለማክበር አስተማሪያችን በቀደም የድንበር የለሽ ያረ ልጆች ማህበር ላይ ከአስተማሪ ጋር ተገናኝተን ነበርና ያን አጋጣሚ ፈጠረልን የተባበሩት መንግስታት ሲሙሌሽን ተዘጋጅቶ የደቡብ አፍሪካ መሪ ንግግር ተዘጋጅቶ ተሰጥቶናል። ያቺናት እንግዲህ ወደ ሙያው ለመግባት ብዬ አይደለም እንደማንኛውም ሰው ጽሑፉን አንብቦ መቅረብ ይቻላል። እድሉ አሰተመጣ አራሰን መታይበት አጋጣሚ በደም በመጠቀም አለን በደም ተዘጋጅቼ በማቅረቤ ቀጥሎ የመግደላ ሰንበትን እንድሰራ ተደረገ። ያ ሁሉ ያው ትምህርት ቤት ከመሞከር ውጪ ወደፊት
ተናለው
ሚል ነገር የለም። ፊልም ያለው ከአዲስ አበባ የሚመጡ ቲያትሮችን ሄጄ ያለው ሬዲዮ ድራማዎችን እከታተላለሁ። ከዝንባሌ ያለፈ ነገር የለው። ይሄንን ይዤ ነው እንግዲህ ዩኒቨርሲቲ መጣሁት። ጂኦግራፊና ኢኮኖሚክስ ነው ማራለው ብዬ አስቤ ነበረው። ባህል ማዕከል በር ላይ ተስፋዬ ገሰሰ ደራሲና አዘጋጅ ረሱን አሁን አላስታውሰውም የቲያትር ዲፓርትመንት 3ኛ አመት ተማሪዎች የሚያቀርቡት ይላል። ይሄ ነገር በዲፓርትመንት ደረጃ በዩኒቨርሲቲ ደረጃ ይሰጣል የሚለውን እዛ ጋር ነው ያየው። ይሄ ጋሽ ተስፋዬ ገጠመኝ ነው። ከዛ ዲፓርትመንት ምን መርጥበት ጊዜ ሲደርስ አስተውሳለሁ ጋሽ ተስፋዬ ነው እሱን ይማረና በጣም ሌሎቹ ዲፓርትመንቶች ዲፓርትመንት ተወካዮች የየራሳቸው ህግን ብትመርጡ ይሄ ይሆናል ፖለቲካል ሳይንስ እንደዚህ ይሆናል ሂስትሪን ብትመርጡ ህክምናን ብትመርጡ ተብሎ ሁሉ ነገር እንትን ተማለት
ገለጻ
ተደረገ። ጋሽ ተስፋዬ መተው ይሄ ሁሉ አሁን እነሱ ያወሩት ሁሉ ጠቅለለን እኛ ጋር ነው። ፈልግ ዶክተር ትሆናለህ ኢንጂነር ትሆናለህ ፈልግ ጠበቃ ትሆናለህ ሁሉም ነገር ያለው እኛ ጋር ነው። ከዚህ በላይ ምንም መግለጽ አያስፈልግም። ሁሉን አንድ ላይ ማግኘት ከፈለጋችሁ እኛ ጋር ነው። ኦሪንቴሽን በጋሽ ተስፋዬ ሆነ ማለት ነው። የመጀመሪያ ዲፓርትመንት ተፈተነን ስንገባ አክቲንግ አስተማሪ ጋሽ ተስፋዬ ሆነ። የመጀመሪያ ሽልማቴን ሳገኝ በ1988 ጋሽ ተስፋዬ እንግዲህ ያሸናፊውን ባለማሸው ታደሰ ብሎ ሲሉ ጋሽ ተስፋዬ ናቸው። ረጅም አመት ከሰራው በኋላ ለቲያትር ጥበብ ባበረከቱት አስተዋጽኦ የበጎ ሰው ሽልማት እጩ ሆነዋል ተብዬ አንቱ ተብዬ ስመረጥ ጋሽ ተስፋዬ ጌትነት እንየው 3ኛውን የሆነን ታጨ ጋሽ ተስፋዬ ተሸለሙበት ማለት ነውና ከጋሽ ተስፋዬ ጋር ያለኝ ነገር እንደዚህ ነው።
የተሳሰረ ነው።
ካሁን ድረስ ኖቶቹ አሉ። የትወና ዳያሪ ላይ የምንጽፋቸዋል። የትወናይ ዳያሪ ተብሎ የሚጻፍ የምናያቸውን ገጸ ባህሪያ ስሜቶች እንደነዘገበ ያደርጉ ነበርና እዛ ላይ የሰጧቸው አስተያየቶች ስለትወና መጻፍ ሲገባኝ እንደ ድርሰት ጽፌዋለሁ። እና ይሄ የድርሰት ዳያሪ አይደለም የተዋናይ ነው። ግን ወደፊት በደራሲነት እንደምትቀጥል ብትገፋ ጥሩ ንቀት ላይ እንደምትደርስ ያሳያል ተብሎ የመጀመሪያ ምስክርነት ያገኘሁት በሳቸው ነው። ከዛ በኋላ ይሄው ድርሰቱም ቀጠለ።
ከመግቢያው በር የተቀበሉ ጋሽ ተስፋዬ በርግጥም የተለየ ስሜት የሚያጭር ነው። አለማየሁ እንግዲህ የትወና ህይወት የድሜን አብላጫው ጊዜ ወሰደ ነው። በዚህ ሙያ ውስጥ ረጅም አመታት ቆይታል። የመድረክ ቲያትሮችን ነገጠሙኝና አንዳንዱንም ለማነሳሳት ፈልጋለሁ። ከ20 ምናምን አመት በኋላ ነው ያየው። ለስራ በስልክ በርቀት እንገናኝ እንጂ ባለፉት 20 አመታት ውስጥ በአካል ተገናኝተን አናውቅም። ምናልባት ሌሎች ረጅም ጊዜ በኋላ ያዩ ጓደኞችም ብለው ይሆናል። ያን ጊዜ ስንለያይ የተለየውት ልጅ ማይ ነው የሚመስለው። እንደዛው ነው ያቆየ። ምናልባት የሙያው ህይወቱ ነው ወጣውረድና ወጥረቱም እንዳለው ህይወቱም ተተና እንዳለው ይታወቃል። ምንድነው ምስጥ?
ብዙ ጊዜ ይጠየቃል። መቼ ነው የሚያረጀው? ማለት ለምን እንደተፈለገ ባይገባም አላቅም። እንግዲህ እግዚአብሔር ስጦታ ነው። ከዛ ባለፈ ለራሴ ተቀመኝንና ምሆነኝን መርጬ በጠንቃቄ ለመኖር ሞክራለሁ። ዝም ብዬ ሳስበው ግን ለኔ ለእንደሱ አይነት ነገር ፋታ የሚሰጥ ለእንደዚህ አይነት ላልባሌ ነገር ፋታ የሚሰጥ ግን ያለበት ለአዳዲስ ነገሮች ናቸው። አሁን እንኳን በዚህ ደረጃ እየሰራው የሚቆጭኝ ብዙ ነገሮች አሉ። አንዳንድ ሁለት ብትሆን ትላለህ። የድርሰቱን ነገር ተተወ ትወናው ላይ ስታተኩር ድርሰቱን፣ ሁለቱ ላይ ስትል ዝግጅቱ ላይ፣ ቲያትሩ ላይ ስትል ፊልም፣ እነኚህ ሁሉ ነገሮች አሉና አንዱን ስል ፋታ የለው። በዛ ላይ ደግሞ የሰራ ምላሹን ሲታገኝ የበለጠ ተበረታታል። እነኚህ ሁሉ ነገሮች ተደማምሮ ይመስለኛል
ግሩም ነው።
እና ደግሞ ምቾት ያለው ቤተሰብ ጌታዬ። አዎ
ስለሚስጥሩ
አንዲት ቀን ዲሚሆን እንዲትለኝ ይሆን ይሄ እንዲያርኩት እንዲያስገምት ይሆን በዚህ ደግሞ ተጣላኝ ይሆን ጨቀጨቅ ይሆን ማን የሚል ነገር በፍጹም በኔ ቤተሰብ ውስጥ የለም። በጣም ምትረዳኝ በጣም ምወዳት በጣም ማከብራት እንግዲህ እግዚአብሔር የተመሰገነ ይሁን ትፈይ ስማኝ። ብዙ ደስ የማይሉ ታሪኮች እንሰማለን ባይሆኑ ባይፈጠሩ ምንላቸው ነገሮች ሲጀመር ፍርሃቱ የለም ያን ፍርሃት የለም ያምጮት ራስ ምክንያቱም ፋታ አይሰጥም። ስራ ሄደ ከሁለት ሰዓት ተኩል እስከ 11 ሰዓት ተኩል ፈርመ ልክ 11 ተኩል ላይ ስራ የሚያበቃ አይደለም ይዘው ነው የምትሄደው ትንቀሳቀሰው ምጽፈውም ከሆነ ያ ሐሳብ አለ ትወናም ከሆነ ገጸባሪውን የሚወክሉ ሊያጎሉ የሚችሉ ነገሮች ይያልክ ዲያሎጉን ያጠናው ነው የምትሄደው። ይሄንን ነገር ይዘህ መጣ የሚያሳርፍ ካልሆነ ሌላ የቤት ስራ የሚሰጠ ከሆነ ትዳሩም አይሆንም ስራውም አይሆን። በዚህ በኩል የታደልኩት
አደረሃል
በጣም አመሰግናለሁ።
በጣም ትልቅ እድል ይመስለኛል። አልማየሁ በመጣህበት ምክንያት ዋናውን ስራ ቀድም ያጫወትከንን የውሃ የተማሪዎች እድል ትንሽ ከፍ ለማድረግ ለመርዳት ከሚያስቡ ወገኖች ጋር ተባብረህ የተሳተፍክበት ዝግጅት ባሻገር የተለያዩ አካባቢዎችን ቀደም ብዬ በመግቢያው እንደጠቆምኩት ጎብኝተሃል። ለሙያህ ደግሞ ቅርበት ያላቸው በዚህ ሀገር የተዘጋጁ የመድረክም የብሮድዌይም ዝግጅቶችን አይተሃል። የትኛው ጎልቶ ታየ እንደ ባለሙያ ለየት ያለ ምናልባትም ባንተ ስራ በኢትዮጵያ በሚሰሩ መድረኮችስ ቢኖር የምትለውን ጨምረ ከጫውታን ምን አየ ምን ያስገረመ ያስደመመስ ነበር? ክብራትና ክብራን የራዲዮ መጽሔት ፕሮግራማችን ተከታታዮች ወጋችን አልተቋጨም።
ቀሪውን በተከታይ ፕሮግራማችን ሙሉን ወጋችንንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
የስትንፋስን የህይወት ምስጢርነትና የመኖር ያለ መኖርን ይሃል ከምንም በላይ ወሳኝ መሆኑን ብናውቅም
በተፈጥሮ ያገኘነውን ቀኑን ሙሉ ያለ ማቋረጥ የማይታለም ነውና በልማድ ከማድረግ ያለፈ የዋጋውን ያህል ቦታ አንሰጠውም የሚለው ጠቅላላ አነጋገር
ይበልጡኑ መሰረት ከጣለበት የምስራቁ ዓለም ፍልስፍና ወደ ዘመናዊ ሳይንስ ዓለምም ከዘለቀ ሰነባብቷል።
ያተነፋፈስ ልማዳችንን ማሻሻልና ከቀልባችን የመሆንን ያህል ቅርባችን የሆኑ ዘዴዎችን በመከተም ጤናችንን በእጅጉ ማጎልበት የመቻላችንን እድል
ልዩ ትኩረት ሰጥተው ሚሊዮኖችን የመድረስና የማስተማር ውጥን ያዙ እንግዳም አሉን።
ዶክተር ሰላም አክሊሉ ከስቱዲያችን ተገኝተዋል።
ዶክተር ሰላም አክሊሉ በቅድሚያ እንኳን ደህና መጡ።
እንኳን ደህና ቆያችሁኝ።
ከጥቂት አመታት በፊት ወዲህ ወደ ቢሮአችን በቀባሉበት ወቅት ሞያውን ካይሮፕራክቲክስን በሚመለከቱ ጉዳዮች ዙሪያ የመወያየት እድል አግኝተን ነበር። ለመሆኑ በእንግሊዝኛ አጠራሩ የሚታወቀው ይህ ሞያ ምትክ የአማርኛ አጠራር ተገኝቶለት ይሆን?
አልተገኘም። በሱ ነው የምንጠቀመው።
አሁን ደግሞ በለመቻ መልክ ብዙዎችን ለመድረስ ያሰቡበት አንድ ሰው ወጪ ሳያስፈልገው ብዙም ሳይደክም በራሱ በቀላሉ ሊያደርጋቸውና ጤናውን ለማሻሻል የሚያግዙ ጉዳዮች ይዘው ነው የተነሱት። ዘመቻውንም 10 ለጤና ብለውታል። ለመሆኑ 10 ለጤና ምንድነው?
በጣም አመሰግናለሁ ለዚህ ድል። 10 ለጤና ብለን ያልነው 10 ደቂቃ ወስደን ስራ ከመጀመራችን በፊት በምንም አይነት ስራ ገበታ ላይ ላለ ሰው ቢሮ ውስጥ ለሚሰራ ሰው ይሆናል ኮንስትራክሽን ላይ ለሚሰራ ሰው ይሆናል ፋክተሪ ውስጥ ለሚሰራ ሰው ይሆናል ብዙ ዝግጅት ሳይፈልግ 10 ደቂቃ የምናደርገው እንቅስቃሴ ነው። ከእንቅስቃሴው ጋራ ግን በኃይለኛነት አተነፋፈሳችን ላይ በማተኮር አተነፋፈሳችንን ይዘን ልብና ጭንቅላታችንን አገናኝተን ንቁ ብቁ የሆነ የሥራ ፎርስን ለማዘጋጀት የተነሳንበት ዘመቻ ነውና ይሄን አስር ለጤና ማለት
ትልቅ ዘመቻ ነው እንዳሉት ለማህበረሰብም ጭምር በተዘዋዋሪ የሚረዳ ነገር ነው ያሰቡትና ስኪንዲን ነው የሚሰራው አተነፋፈስን ስናስብ በተፈጥሮ ሳናቋርጥ የምናደርገው ነገር ነውና ምን አዲስ ነገር ማድረግ ያለብን አለ ካልታመም እንደናከውን ልንል እንችላለን
እውነት ነው በዘለማድ ምን ተነፈሰው አተነፋፈስ በጣም በቂ ያልሆነ አየር የምንስብበት ነው እሱን መተን እንመለከታለን ከአተነፋፈስ ሌላ በተቻለ መጠን ልብና ጭንቅላታችንን ማገናኘት አሁን በእንግሊዘኛ heart brain coherence የሚባለው ነገር በአገራችን ድሮ ባያቶቻችን ሲባል የነበረው እንደው ልጄ ከቀልብ ሁን ልብ ብለን ስናደርገው ከዛ አቋማችን ላይ በጣም እናተኩራለን አቋማችን ላይ ስናተኩር አከርካሪያ ጥታችንን እናስባለን አቋቋማችን እናስባለን የነርቭ ስርዓቱን ማነቃቃት ላይ እናስባለን ከነርቭ ስርዓቱ ባሻገር ሰርኩላተሪ ወይንም ደግሞ የደም ዝውውራችንን ማነቃቃት ይሆናል ከሱ ደግሞ ባሻገር ሊምፋቲክ ሲስተሙንም እናነቃቃለን በጣም የብዙ በሽታ መከላከል ሊሆንልን የሚችለው የሊምፋቲክ ሲስተማችን በደንብ ሲዘዋወር ነው ምክንያቱም እሱ ነው የበሽታ መከላከል ኃይላችንን የሚያጎለብት በዚህ በአስር ደቂቃ ውስጥ ሁሉን አይነት የሰውነታችን ስርዓት ሁሉ ሊነካ በሚችልበት በጣም እያንዳንዱ እንቅስቃሴ ብዙ ከኋላው ምክንያታዊ የሆነ ከራስ ቅላችን እስከ ጣታችን ድረስ የምንንቀሳቀስበት የአይናችን ማስሎች የሚንቀሳቀሱበት አይነት ምክንያቱም የአይናችን ማስሎች ብዙ ጊዜ ኮምፒውተር ላይ በሚኖርበት ጊዜ አይናችን ዙሪያ ያሉትን ጥንቻዎች ማንቀሳቀስ ራሱ ትልቅ የጤናችን አንደኛው መሰረት ነው እላለሁና ትንፋሽ ብለን ስንል እንዲሁ ልቀን እንተነፍስ የለም ወይ የሚለውን ልመልስ መልሼ በልማድ ትንፋሽ ሰው ተንፍሶ ስንል ምን እንላለን ስንጠይቅ ብዙ ጊዜ እስቲ አንድ ሰው አየር ሲስብ እንዴት ነው የሚስበው ብለን በሚስብበት ጊዜ ብዙ ሰው ሆዱ ወደ ውስጥ ነው የሚገባው ብሎ ነው የሚተነፍሰው ያ ተነፋፈስ ሻሎ ብሪዚንግ ወይንም ደግሞ አጭር ትንፋሽ ይባላል በቂ ኦክሲጅናይዝም ማለት ነው ትክክለኛው አተነፋፈስ ብለን አየር ስንስብ ሆዳችን ወደ ውጭ እንዲወጣ ከዛ አየሩን ስናስወጣ ደግሞ
ምጥጣርገን አወጣለን
ያስወጣ ሆዳችን ወደ ውስጥ ይሆን እና ብለን ምናስወጣበት ይሄ ሻሎ ብሪዚንግ ወይንም አጭር ትንፋሽ የሚባለው ብዙ ጊዜ ከውጥረት ጋራ ከስትረስ ጋራ በጣም ከወከባ ጋራ የሚመጣ ነውና እንደውም ልንማር ብንወድ ህፃናቶች ልጆች መመልከት ነው እንዴት እንደሚተነፍሱ እነሱ ያ ውጥረት ብዙ ስለሌለባቸው ከነሱ እንኮርጅ እስከ 7 አመት የሆኑ ልጆች
በተፈጥሮ ትክክለኛ አተነፋፈስ ነው
በተፈጥሮ ትክክለኛ
ምን ሆኖ ነው ታዲያ ይቀየር ነው አሳባችን
እንዲከርም ወደ 7 አመት ሲሆን ነው አንድ ሰው ይሄ ኢጎ የሚባለው ነገር ወይንም ደግሞ ፋይት ፍላይት የሚለው ነገር ፍርሃት ጋር ልክ ነኝ ልክ አይደለሁም ተቀባይነት አለኝ የለኝም ደረስኩ አልደረስኩ የሚለው ነገር የሚመጣው ከ7 አመት በኋላ ነውና በዛ ውጥረት ውስጥ እድሜያችን እየጨመረ ሲሄድ የበለጠ ደግሞ ይቻለ እቺ
የተቆራረጠውን
ተነፍሳለንና ስትረስ ነው ትንፋሻችንን ብዙ ጊዜ በጣም የሚለውጠውና ስትረስ ከ92% በላይ የበሽታ መነሻችን ነው እየተባለ ነው ሰው እሱን እንዴት እናርገው ስንል እስቲ ወደ ትንፋሻችን እንመለስ ብለን ስንተነፍስ የመጀመሪያው አውቶኖሚክ ነርቭስ ሲስተም የሚባለው ይሄ ሰውነታችንን ሁለት ዘርፍ አለው አንደኛው ይሄ ፋይት ፍላይት ብሎ በቀን ያስቸኩለን ነው አንደኛው ደግሞ ፓራሲምፓቲክ የሚባለው ሬስት ኤንድ ዳይጀስት ኦል ኢዝ ዌል የሚለው አለ እና ያንን ለመቀስቀስ ባይ ዲማንድ ምን እናደርገው እንትና ብለን መተንፈስ ነው።
በጥርፊያ ውስጥ በውጥረት ውስጥ የነርቭ ስርዓታችን የሚሰራበትን አሰራር ተረጋግቶ ወደሚያደርገው ሁለቱም አሉንና በትንፋሽ ወደዛ መመለስ እንችላለን ነው ያሉን። ያለ
በቃ ልክ መሪ እንደማዞር ማለት ነው። you know አንዳንዴ ቀናችን በጣም ወጥርጥር ብሎ ዓለም ድፍት ያለች በመትመስልበት ጊዜ፣ ጭንቀት በሚበዛበት ጊዜ በዛ ሰዓት አንድ ትልቅ ሀብት ያለን ሰውነታችን ውስጥ ይሄንን ረጋ ያለውን ነገር በዲማንድ ማምጣት እንችላለን። እሱን ልናደርግ ምን ይችላል? በትንፋሻችን ብቻ ነው።
ረጋለን። ዶክተር ሰላም መላልሰን አንዱን ጥያቄ እንድናይ ይፈልጋል። እንደው ሌሎች ተያያዥ ጉዳዮችን እንዲያነሱልኝ ይፈልጋለሁ። በወትሮ ቀደም ብለን እንዳነሳ ነው በቀን ውስጥ በርካታ ጊዜያት እንተነፍሳለን እና እኛ ከሆነ ደግሞ ያ ያመጣው ጉድለት አይታየንም አይታወቀንም። አሁን እርሶን እንደሚሉት አተነፋፈሳችንን ብቻ በመቀየር የጤናችን ሁኔታ ዘለቄታ ያላቸውን ነገሮች ውስጣችንን አሰራር ስሜታችንን ጊዜያዊውን ርቀት ያለውን ይሄ ሁሉ ምንቀይርበትን ነገር እንዴት እንረዳው? አንድ ሰው ቀድም ያተነፋፈሱን ጥልቀት ባሳዩት ውስጥ መረዳት ይቻላል። እሱ አንዱ ነገር ነው። ግን አብረው የሚዛመዱ እንቅስቃሴዎችን ገልጠዋል። ለምሳሌ አንድ ሰው በዛች 10 ደቂቃ ውስጥ እንዲህ ቢያደርግ ብለን ምንዘረዝራቸው ነገሮች አሉ ካተነፋፈሱ ጋር የሚዛመዱ?
አዎ፣ ይሄንን 10 ደቂቃ ፍርአቶች በደንብ ለመረዳት እናስተምረው ትምርት አለ። ለምንድን ነው እናደርገው ከሚለው ለምሳሌ እንደዚህ ጥልቅ ያለ አየር መሳብ ምን ያረገ ነው ሰውነታችን ላይ ብለን እንላለን። አለም ተንፈሳችን ምን ያረገ ነው? አሁን ለምትለው አትንፋሽ ሰውነታችንን በጣም አሲዲክ ያረጋዋል። ሰውነታችን ደሙ አሲዲክ በሚሆንበት ጊዜ ደም ስሮቹ ይኮማተራሉ። ደም ስሮቹ ሲኮማተሩ የደም ግፊቱ ይጨምራል። የደማችን አሲዲክ መሆን የብዙ በሽታዎች መነሻ እሱ ነው። ካንሰርን ያህል የሴል እክል በጣም በአሲዲክ በሆነ የደም ሁኔታ ውስጥ ነው የሚፈጠረው። ሰው በደንብ መተንፈስ ማለት የሰውነታችንን አሲድ መቀነስ ማለት ነው። ደም ስራችንን ሪላክስ እንዲያደርግ ቬዞ ዳይሌት እንዲያደርግ ብለድ ፕሬሸሩን እንዲቀንስ ያደርገዋል። እና ምክንያቶቹን ማወቅ በጣም ወሳኝ። ከሱ ደግሞ ባሻገር ቅድም ያልነው ሃርት ብሬን ኮሄረንስ የሚባለው ወይንም ደግሞ ልብና ጭንቅላታችንን ማገናኘት የሚለው አሁን ሳይንስ ሩቆ ደርሶበት አራት ስሜቶች ናቸው ብሎ ይለናል። እሱንም እናገናኝበት። አንደኛው በጣም ዋና የሆነው gratitude ምስጋና ነው። አንድ ሰው ትንፋሹን ልብ ብሎ በምስጋና ውስጥ መሆን ሲችል፣ በcompassion ውስጥ በርህራሄ ውስጥ መሆን ሲችል ለሶስት ደቂቃ በምስጋና ውስጥ የሆነ ሰው ይላል
ያመሰገነ ማለት ሆኖ
ማመስገን በማመስገን በምንም ሊሆን ይችላል። በነገራችን ላይ የፈጣሪ ሊሆን ይችላል፣ ሰው ሊሆን ይችላል፣ አገር ሊሆን ይችላል። anything ግን ምስጋና የሚለው ነገር ለሶስት ደቂቃ በእንደዛ አተነፋፈስ ውስጥ ሆኖ ቢቆይ ይላሉ። ይሄ ደግሞ በኮቪድ የተጠና ጥናት ነው። የሚገርም ለሶስት ደቂቃ እንደሱ ቢያደርግ አንድ ሰው የበሽታ የመከላከሉን ኃይል በጣም ይጨምራል። ደሙን 3 ደቂቃ በመስጋና ቆይቶ አንድ ሰው ደሙን ቀጥተን ብንመረምር በሽታ የመከላከሉ ኃይል ይጨምራል። ከዛ ባሻገር ክሪኤቲቭ መሆን ይችላል ይላሉ። የፈጠራ ሆን በጣም ፈጠራ ስራ ላይ የሚሰሩ ሰዎች በጣም በጥሞና ሆነው በደም አየር ስበው ተንፍሰው ምስጋና ውስጥ ቢቆዩ የመፍጠር ኃይላቸው ይጨምራል። እና አሁን 10 ለጤና ውስጥ እያደረግን ያለነው ምንድነው? ስራ ገበታ ላይ ላሉ ሰዎች ለሁላችንም በእንደዚህ አይነት መንፈስ ብንጀምረው አንደኛ ትንፋሻችንን ማሰባችን የተሻለ ጤነኛ መሆናችን ንቁ መሆናችን ብቁ መሆናችን ለስራ መዘጋጀታችን ማይንድፉል መሆናችን
ከልባችን መሆናችን
ድንቅ የሆነ የስራ ቀን ይኖረናል። ከልቡ የሆነ ሐኪም ቢኖርህ ደስ አይልህም? ከልቡ የሆነ ዳኛ
ለከለው ሁሉም ቦታ በዛ ሰዓትና ጊዜ ውስጥ በትኩረት ማድረግ የሚያስችለውን ምናልባትም በተሻለ መረዳትም የሚያስችል ሁኔታ ውስጥ ያኖረናል። እነኚህ ሁለት ሶስት ነገሮች ያያያዟቸው በዚህ ሰዓት ለሚከታተሉ አድማጭ ተመልካቾቻችን ቀረብ ለማድረግ የምስጋናን ጉዳይ አንስተዋል። ከልብ መሆንን ከቀልብ መሆንን አንስተዋል። ባተነፋፍሳችን የሚገለጠውን ነገር አንስተዋል። እነኚህ ቀደም ሲል የምስራቁ ዓለም ፍልስፍና ሃይማኖታዊ እንቅስቃሴዎች ጋር ተዛምደው ነው የሚታወቁት። አሁን ወደ ምዕራቡ ዓለም እንደገፋ ያደረጉ በሳይንሱም ብቅ ያሉ መታየት ጀመሩ እንጂ የቀደመ ስር የሰደደ የምስራቁ ዓለም ባህል ውስጥ ያለ ነው። በሳይንስ ግን ምን ይሃል ነው አሁን ይሄ ሐሳብ ቀላል መሆኑም ዘወትር ከመናደርጋቸው ወይም ደግሞ ቸል ካልናቸው ነገሮች ጋር የሚያያዙ ክብደቱንና እሱ የገለጹትን ይሃል ተልቁን ዋጋ እንድንረዳ ያደርገንምና ምንድነው ሳይንሳዊ መሰረቱ?
ሳይንሳዊ መሰረቱ አሁን በጣም እየሰፋ ነው። እንደው ይሄንን ነገር በደንብ ጠልቆ ማየት ለሚፈልግ ሰው ሃርት ማት ኢንስቲትዩት የሚባል ከ30 አመት በላይ ይሄንን ጥናት ሳይንቲፊክ የሆነውን ሰው ልጅ ጤናው ላይ ምን አይነት ኢፌክት እንደሚያመጣ ልቡና ጭንቅላቱን ማገናኘት በሚለው ያጠኑት ሰፊ ነገር አለ። እሰየ ሳይንስ ማጥናቱ ደግ ነው። ይገርም እኮ በእኛ ባህል እኮ ይሄ ነገር አዲስ አይደለም። እስቲ መልስ እንበልና ተመልከተው። አባቶች ጽሞና ይሻለው ብለው የሚያደርጉበት ጊዜ አለ። ገዳም ውስጥ ይሆናል፣ በሌላም ሃይማኖት ውስጥ እንዲህ አይነት የጸሎት የምስጋና ውስጥ ያሉ ሰዎች ልብ ብለን ስናያቸው እንደው ዝም ብለን ለእይታ እንኳን ቆሎ እየበሉ ከርመው ጸዳላቸው ሲያበራም እናይበት ጊዜ ነበር። የተለየ እውቀት ውዝደም ምስጢር የህይወት ምስጢር የሚናገሩበት ነበርና መልስ ብለን የራሳችንን ምስቲ እንመልከተው ላለውና በዚህ አጋጣሚ ፓራዳይም ሺፍት እንዴት እንደብለን እንደምንለው አላቅም። አንዳንድ ነገሮች ይሄንበት መንገድ አረያስከደን አይደለም። ሌላውም ሀገር እየከሰረበት የሆነውን ነገር እስቲ መልስ ብለን እንለውጠው። ከልባችን እንሆን እንደዚህ ቀላል ቀላል ነገሮች ላይ ብናተኩር መልስ ይሆነን ይሆን ለሀገራችን ለህዝባችን። በዚህ አጋጣሚ አንድ ተረት ልንገርህ። ምን ይባላል? ሁለት ጓደኛሞች ናቸው አሉ አብረው መንገድ ጀምረው። አንደኛው የቤቱ ቁልፍ ይጠፋበታል። የቤቱ ቁልፍ ይጠፋበትና በጣም ያዝናልና ወንድም ይባክህን ይሄን ቁልፍ አፋልገኝ ይለዋል። እሺ ብሎ ይፈልጋሉ በፍጹም ያገኙት አልቻሉምና አፋላጊው ምን አለ? እንደው ባክህ ወዳጄ ይሄንን ቁልፍ የጣልከው እዚህ ጋር ነው እንዴ? ይለዋል። አይ የጣልኩትማ እዛ ጨለማው ጋር ነው፣ እዚህ ግን ብርሃን ስላለ እዚህ ጋር እናገኘዋለን ብዬ ነው።
በጠፋበት ቦታም ባይሆን ብርሃን ወዳለበት መጥቷል።
አዎ እዛን ፈልግ ብለው አሉ ይባላልና ምን ማለቴ ነው? ብዙ ጊዜ የጠፋብን ነገር ጨለማ ውስጥ ነው ወይ? እስቲ ቤዚክ የሆነ ነገር ጋር እንመለስ። የግድ መብራቱ ጋር ብቻ መፈለግ የለብንም ለማለት ፈልጌ ነውና አንዳንዴ ይሄ የኢስተርን እና የዌስተርን ፍልስፍናዎች ቢያጓትቱንም እስቲ እንመለስኛ የራሳችን ጨለማው ጋር።
አራቱም ያሉ ይመስላል። ምንም እንኳን ቀደም ብዬ እንዳነሳሁት የምስራቁ ፍልስፍና የተጻፈበት ብዙ የተነገረበት በተለይ እንደ ፍልስፍና አቅጣጫ ተደርጎ የተከተሉት ይሁን እንጂ ምስጋናውም አለ። በየትኛውም ሃይማኖት ዘርፍ ያሉ ሰዎች ያመሰግናሉ ፈጣሪያቸውን ወይ ጥሩ ያደረገላቸውን ሰው ወይ መልካም ነው ያሉትን። ጥሞናው አለ እንግዲህ ምን ይሃል የለት ተለት ጉዳይ ያደርጉታል። መንፈሳዊ ህይወት ውስጥ ያሉት ዋና ነገራቸው ይሆናል። እንዳሉት ሁሉ እንግዲህ ያተነፋፈሱም ነገር መላመድ የሚቻል ነው። ይህን ጥያቄ አሁንም ወደ ሌላ ርዕስ ከመሻገሬ በፊት ብዙ ውጥረት ያለበት ሀገር ነው አሁንም የኢትዮጵያን ጉዳይ ስናወራ ከለት ወደ ለት እየባሰ ብዙ የተደራረቡ ችግሮች ያሉበት ነው። ለዚህ አይነት ሩቅ ለሚመስል ሀሳብ ጊዜም ቦታም የማይሰጥበት ሁኔታ አለ። በአንጻሩ ደግሞ መረዳት የሚችለውም ይሄው ውጥረት ውስጥ ያለ ሰው ሊሆን ይችላል። እሱን እንዴት እናዛምደዋለን? አንድ ሰው እኔ በጣም ብዙ የሚያሳስብኝ ብዙ ነገሮች አሉ፣ የለት ኑሮዬን ህይወቴን ሰላም ወጥቼ መግባቴን ማላውቅበት ሁኔታ ውስጥ ሆኜ ይሄ እንደው አጉል ቅንጦት ነው ብሎ ሊያስብ ይችላል። እርሶ ደግሞ የለም ይሄ የከፋ ውጥረት ውስጥ ያለ ሰው የሚያስፈልገው ነው፣ ለሱ ነው እንደው የሚያስፈልገው ይሉናል። እንዴት ቀረብ ያደርጉለታል ይሄን ጥያቄ ለሚያነሳ ሰው?
ትክክለኛው የሚያስፈልገው እንደው አሁን እኛ ነን ይሄን ያስፈልገን ይሄ ውጥረት ያለብን። እንግዲህ መለስ ብዬ ሌላ ተረት ላወራህ ነው። አንድ ሰው አሉ በጣም በደነዘ መጋዝ ትልቅ እንጨት ሊቆርጥ ይገዘግዛል እና አንድ መንገደኛ አየውና ወንድሜ ምን ነው ይሄ መጋዝ እኮ ደንዟል ቆም ብለህ ብትስለው ቢለው አይ እኔ እኮ ጊዜ የለኝም ጊዜ ስለሌለኝ ለምን ታቋርጠኛለህ ብሎ መገዝገዝ ጀመረ ይባላልና አንዳንድ ጊዜ መጋዛችንን መሳል ብዙ ያስቆርጠናል። ድንቅ ሆነን የተፈጠርነን በቃ የመጀመሪያ ይሄ ማንነን የምንለው ሰው መሆናችን ድንቅ ሆነንና ለብዙ መፍትሄ ሊሰጥ የሚችል እኛ ውስጥ ያለው ማንነት ነው ብያምናለሁና ለሱ ቆም ብለን እናጣጣው ከምንም ችግር የበለጠ ሊያወጣን የሚችል እሱ ነውና እሱ ደግሞ ተንፋሻችን ነው የሚገርመው። ይመስላል ቅንጦት ይመስላል አይደለም እንደው እህቴ ወንድሜ ቢቸግርህ መጀመሪያ እስቲ ከልብህ መከር 97% ፍርሃ እግዚአብሔር አለን ምንል ሰዎች ነን አገራችንና በምንም ሃይማኖት ውስጥ ሆነን በአምሳሉ ተፈጠርን ምንለው ሰዎች እሱ በቂ ነው በቃ እሱ በቂ ነው ከቁሱ በፊት እሱ በቂ ነው እሱ ነው ሊያሻግረን የሚችለውና ግዴለም ሞክሬው ነው የምለው።
መልካም ዶክተር ሰላም አክሊሉ እዚህ ስቱዲያችን በቀበለው በዚህ ጉዳይ ለመወያየት አዲሱን ዘመቻችንን በቅጡ ለማስተዋወቅ ስለተገኘው ከልብ አመሰግናለሁ። እግዚአብሔር
ይስጥልኝ። ቴንክ ዩ።
አድማጮች ከዶክተር ሰላም ጋር የጀመርነው ሞግ አልተቋጨም። ሙሉን ውይይታችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
ክቡራትና ክቡራን የራዲዮ መጽሔት ተከታታዮች በፕሮግራማችን በተስተናገዱት ርዕሰ ጉዳዮች ዙሪያ ያላችሁን አስተያየት
በጽሑፍም ሆነ በድምጽ እንዳመቻችሁ ላኩልን።
ለምሽቱ ያልነውን ታዲያ በዚሁ ማብቃታችን ነው።
አሁን የቀረን
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና ደሩ።